ክፍል ሁለት ፕሮግራማችን አሁን ይጀምራል።
ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ ባርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በቼኩ ተወላጅ በአዶልፍ ፓውልሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ማሰማት እንጀምራለን።
በረጅም ዘመናት ታሪኳ ኢትዮጵያ ሀገራችን ብዙ የውጭ ወራሪዎችን አሳፍራ መልሳለች። ህዝቧም በነጻነት ለዘር አደም ኖሯል ማለት ይቻላል። እስከ 1928 ዓመተ ምህረት የፋሽስት ወረራ ጊዜ ድረስ ማለት ነው። ፋሽስት ኢጣሊያ በ1888 ዓመተ ምህረት በአጼ ምኒልክ መሪነት ተዋርዶ ድል ከተመታ በኋላ ቂሙን ሳይረሳ 40 ዓመታት ሙሉ ዝግጅት ሲያደርግ ቆይቶ በ1928 ዓመተ ምህረት አገራችንን በዘመናዊ መሳሪያ ሲወር ለስሙ ወዳጅ መስለው አምባሳደሮቻቸው በአዲስ አበባ የነበሩ የአውሮፓ መንግስታት በሙሉ የፋሽስቱ ደጋፊዎች ስለነበሩ መከላከያ መሳሪያ መግዛት እንኳን አልተቻለም ነበር። ፋሽስቱም በአገራችን ከመለመላቸው ባንዳዎች ጋር በመሆን ታላቅ ጉዳት አደረሰ። ሚሊዮኖች ሞቱ፣ ሚሊዮኖች አካለ ስንኩላን ሆኑ። ኢትዮጵያውያን በአንድነት ለነጻነት ሲዋጉ ጸረ ፋሽስት የውጭ አገር ሰዎችም ልክ እንደ ዜጋ በጀግንነት ተዋግተዋል። ከነዚህ መካከል የሀበሻ ጀብዱ መጽሐፍ ደራሲ የቼክ ሪፐብሊኩ አዶልፍ ፓውልሳክ፣ የተደበቀው ማስታወሻ ደራሲ ሐኪሙ ዶክተር ሃራልድ ናይስትሮምን ይገኙበታል። እነኚህና ሌሎች የውጭ አገር ሰዎች አብረው ታግለው መስዋዕትም ሲሆኑ የሀገራችን ዝቃጮች ሻቢያ፣ ወያኔ፣ ኦነግና ሌሎችም ታሪካችንን ሲያጎድፉና በወራሪዎች ተርታ ሲሰለፉ አይተናል። ህዝባችን አሁንም በአንድነት ሆኖ የውስጥ ፋሽስቶችን እንደቀድሞ አባቶቻችን ተዋግቶ ድል እንደሚያደርግ ቅንጣትም ጥርጣሬ የለንም።
በዛሬ ዝግጅታችን በአዶልፍ ፓውልሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አንድ እናሰማለን።
Fanno, fanno, rufanno, fanno, rufanno, fanno, te cuso chi ne bur, io farino in legno, le te carai, fanno il de meccano, ere te uberut, iambar brut, tetto le nefas, angolo angolo inde kulao inde grisa inde kulao inde grisa yar solide demu tenesa fanu 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 Gartelito de mai late Urruta chile Inde uhate Fanu fanu Harer lugari Mene ahun direka Desvar chinkisi Nboye imulta ለሚያለው ጫካ ለሚያለው ድር ንጋገር ያድራል ከሙዚሩ ጋር ከሙዚሩ ጋር እንኳን ባለንጀራ ልባይ ታም ፋኑ 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 አገሩ ገባ ሳይሰናበት ያጀግና ወታደር ሰውማርግ ሰውማርግ ፋኑ 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 ለላበርጨቃ ልኳንደው ፋኑ የልብያስታማኒ ናፋኑ 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 ናፋኑ
ደሃ ፍርዱን ስኪል ከዘለዳው ሽጉጥ አለፍ በጄ ጎራዴ ሰገባ ደሃን ገዳይ ማለት ወይ አዲስ አበባ በገልማ ኖሮ ካቻምና ገድዬ ሽፍትነት ነበረ የዛሬው ኑሮዬ በገልማ ኖሮ ዘንድሮ ገድዬ እጠራ ነበረ ጀግና ሰው ተብዬ ሽጉጣለት በጄ ጎራዴ ሰገባ ደሃን ገዳይ ማለት ወይ አዲስ አበባ በጄ ሰው አይጠፋም እኔ ሰው አልገልም ሰውነት ግቤ ነው ምንም ሆነ ምንም በሌለብኝ ጠባይ ገዳይ መሰኘቴ ጀግንነት ቢያሳጣኝ ባብታም መጉላላቴ በራስ መታመሜ በራሴ መሞቴ ሰው ይኑር ብዬ ነው ያ ሁሉ ጉዳቴ አይኔ አየው ብዬ በስደት መጉረፌ በዱር በበረሃው በባብ መነደፌ በሐሩር ማረሬ በቁር መንዘፍዘፌ የማልሻገረው ባህርን መቅዘፌ በባዳን እስር ቤት በዱላ ባለንጋ በረሃብ መገረፌ ሰው አይሞት ብዬ ነው ሞትን ተጠይፌ እንደ ምርጫዬማ ወገኔን ዘመዴን አገሬንም ትቼ እምኑ ጋ ልኖር ምኑን ተጠግቼ በምኑ ልረካ በምን ተደስቼ ቢመቸኝ ቢደላኝ ብዙ ሀብት አፍርቼ ከሀገሬ ሌላ ከወገኔ ውጪ ምን ደስታ ሊኖረኝ እኔን ረስቼ አይደለም በፍጹም የኔ ፍላጎት የራስ ሞትን ሸሽቶ የሌላን መሞት ሜዳውን ጋራውን ሸንተረሩን ትቶ ከባህር መግባት ጉዳቱም ስቃዩም ያየሁት በዓይኔ መረጃዬ እሱ ነው በሕይወት ዘመኔ መብትን ለማስከበር የሚደረግ ትግል አይደለም ሰው መጉዳት አይደለም ሰው መግደል ምን ክፉ ቀን አለ ከዚህ የበለጠ ሀብት ሲሰበሰብ ደሃ እየተሸጠ ዘራፊን ቀማኛን ይዞ መቆንጠጡ ሰማይን ማጥራት ነው ጎመን ሳይቧጥጡ ለሰረቀ ሌባ ወሮ በላ ሰው ዋቢ አይቆምም ደሃ ገሎ ለጣለው ጠፍሮ አስሮ እንጂ ፍርድ የሚያቀርበው እስከዚያው መዝናናት ይቻላል እንዳሻ ደሃ ፍርዱን እስኪል በስተ መጨረሻ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። መግቢያ ትንሽ ስለ ደራሲው። የቼክ ሪፐብሊክ ተወላጅ የሆኑት ክቡር ኢንጂነር አዶልፍ ፓርለሳክ እንደ አውሮፓ አቆጣጠር በ1908 ዓመተ ምህረት በድሮዋ ቼኮስሎቫኪያ ብርኖ በምትባል ከተማ ተወለዱ። በ18 ዓመታቸው በብርኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል የኢኮኖሚክስ ዩኒቨርሲቲ የኤሌክትሮቴክኒካል ፋካልቲ በኢንጂነርነት ተመርቀዋል። ቆየት ብሎም ከፕራግ ዩኒቨርሲቲ ኢኮኖሚክ ፋካልቲ በዲግሪ ተመርቀዋል። አዶልፍ ፓርለሳክ ገና በ14 ዓመት ዕድሜያቸው በብስክሌት የቼኮስሎቫኪያን አዋሳኝ አገሮች ማለትም ኦስትሪያ፣ ሃንጋሪ፣ ሩማንያ፣ ፖላንድ እና ጀርመንን ጎብኝተዋል። በ17 ዓመታቸው ደግሞ ጣሊያንና ሳን ማሪኖን የመጎብኘት ዕድል ገጥሟቸዋል። በ1926 ዓመተ ምህረት ከጓደኛቸው ከአሊዮስ ፓላክ ጋር ወደ ባልካን ሀገሮች በመውረድ ዩጎዝላቪያን፣ አልባኒያን፣ ግሪክን፣ ቱርክንና ሩማንያን ጎብኝተዋል። ገና በ19 ዓመታቸው በአንድ የጣሊያን መርከብ ላይ እንደ መርከበኛ ተቀጥረው ሶሪያን፣ ፍልስጤምን፣ ግብጽንና ሌሎች አገሮችንም ጎብኝተው ወደ አገራቸው ወደ ቼኮስሎቫኪያ ከተመለሱና ከጓደኛቸው ካሊዮስ ፓላክ ጋር ለሌላ አዲስ ጉዞ ጥቂት ተዘጋጁ በኋላ የጉዞ መስመራቸውን ወደ አረብ አገሮችና አፍሪካ ዙረው በርካታ አገሮችን ጎብኝተዋል። ከዚያም ወደ ግብጽ በመመለስ የአባይን ወንዝ ተከትለው በሱዳን በኩል አድርገው ወደ ኢትዮጵያ ከገቡ በኋላ በሰሜን ኢትዮጵያ ረዘም ላለ ጊዜ ሲዘዋወር ቆይተው ወደ ኤርትራ ተመለሱ። በኋላም ቀይ ባህርን በመርከብ ተሻግረው ወደ ሰሜን የመን ገብተዋል። ከሰሜን የመን በፈረስና በግመል ሳንአ ገብተው ከሳንአ በመርከብ በቀይ ባህር ያሉ ብዙ ደሴቶችን ሲጎበኙ ቆይተው በመጨረሻ በየመኑ ንጉስ እንግድነት ኤደን ሰነባብተው ወደ አገራቸው ወደ ቼኮስሎቫኪያ ተመልሰዋል። አዶልፍ ፓርለሳክ ጉዟቸውን ቀጥለው ሩቅ ምስራቅን፣ ቻይናን፣ ታይዋንን እና የጃፓን ደሴቶችን፣ የአፍሪካ ደሴቶችን ጨምሮ ጎብኝተዋል። ደረጃ በደረጃም 12 የዓለም ቋንቋ መናገር ችለዋል። ሁለተኛው የዓለም ጦርነት በኋላ በርካታ የትርጉም ስራዎችን ሰርተዋል። ለጥቂት ዓመታትም ለቼኮስሎቫኪያ አውቶ ክለብ ካምፓኒ ሰርተዋል። እዚሁ ድርጅትም መጽሐፍ ጽፈዋል። አዶልፍ ፓርለሳክ በ1935 ዓ.ም ወደ ኢትዮጵያ ተመልሰው በንጉሠ ነገሥቱ ፊት ቀርበው ትልቅ የሚባለውን የኢትዮጵያ የመኮንንነት ማዕረግ ተሾሙ። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስ ካሳ ኃይሉ ጋር የሰራሌ ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖች የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪውን የሙሶሎኒ ጦር እስከ መጨረሻው ቀን ድረስ የታገሉና ያታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነትና ወደር በማይገኝለት የአገር ፍቅርና ወኔ የእናት አገር ፍቅሩን በደሙ ለከፈለው ለዚያ ጦር የታሪክ ገርን የሐበሻ ጀብዱ የተባለውን እውነተኛ የታሪክ ማስታወሻ ጽፈው ታህሳስ 1 ቀን 1981 ዓ.ም በቼኮስሎቫኪያ ዋና ከተማ ፕራግ አርፈዋል። ይህን ከሰባ ዓመታት በላይ ያለፈውን እውነተኛውን የአያቶቻችንና የቅድመ አያቶቻችንን ታሪክ ስለ ታሪክ ተመራማሪዎች ለተማሪዎችና ለአንባቢያን ወደ አማርኛ ተርጉሞ ማቅረቡ ተገቢ መስሎት ለታየን እዚህን ትውልድ የእናት አገር ፍቅርና እውነተኛ ታሪክ እንደሚከተለው ለማቅረብ ሞክሬያለሁ። ትንሽ ስለ መጽሐፉ። ቼኮስሎቫክ የኢትዮጵያ ንጉሠ ነገሥት ወታደር ብሎ የሚጀምረው የአዶልፍ ፓርለሳክ የሀበሻ ጀብዱ መጽሐፍ ለመጀመሪያ ጊዜ በቼኮስሎቫኪያ የታተመው እንደ አውሮፓውያን አቆጣጠር በ1948 ሲሆን ለሁለተኛ ጊዜ ይዘቱ እጅጉን በጣም አጥሮ በብዛት የታተመው ግን በ1989 እንደ አውሮፓውያን ነው። ይህንኑ በብዛት የታተመውን የሀበሻ ጀብዱ መጽሐፍ እኔም ገና የቼክ ቋንቋ ትምህርት አጠናቅቄ በቻርልስ ዩኒቨርሲቲ የሕግ ፋካልቲ ተማሪ በነበርኩበት ጊዜ ነበር እንደ አብዛኛው ኢትዮጵያዊ ሁሉ ገልጬ በመጽሐፍ መደርደሪያ ላይ ያኖርኩት። ምናልባት ያጋጣሚ ነገር ሊሆን ይችላል፣ ምናልባትም ጊዜ ከማጣት ሊሆን ይችላል። ብቻ ይሄን መጽሐፍ ገልጬ በቅጡ ሳላነበው እንዲሁ እንደተቀመጠ ብዙ ዓመታት ተቆጠሩ። ከመታት በኋላ በአንድ ኮንፈረንስ ላይ ስለ ጣሊያን ወረራ ጥናታዊ ጽሑፍ እንዳቀርብ ተጠየቅኩና በዚሁ ሥራ በየቤተ መጻሕፍቱ እየተመላለስኩ በወቅቱ የተጻፉ ጋዜጦችን ሳይቀር እያነበብኩ ብዘጋጅም ለራሴ ባለመርካቴ እንዲሁ በኢንተርኔት የተጻፉ ነገሮች ባገኘ እያልኩ በፍለጋዬ ገፋውበት። ይሁንና እዚያ በርካታ የታሪክ ተመራማሪዎች ለሚሰበሰቡበት ኮንፈረንስ በቂ መረጃዎችን ያገኘው አልመስል እያለኝ ተቸግሬ ተቀመጥኩ። ምንም እንኳን በአንድ ወቅት አዲስ አበባ ዩኒቨርሲቲ የኢትዮጵያን ታሪክ ለሁለት ሴሚስተር የተማርኩ ቢሆንም ያ ውሱን ዕውቀት ለኮንፈረንሱ ዝግጅት ብዙም ሳይረዳኝ እንዲሁ መላው ጠፍቶኝ እቤቴ እንደተቀመጥኩ ያቺን ከጥቂት ዓመታት በፊት ገዝቼ በመጽሐፍ መደርደሪያ ላይ አቧራ የጠገበችውን የአዶልፍ ፓርለሳክን የሀበሻ ጀብዱ አስታወስኩና አዋራዋን አራግፌ ማንበብ ጀመርኩ። እውነቱን ለመናገር ይህን የመሰለ እውነተኛ የታሪክ እንቁ መጽሐፍ እቤቴ አስቀምጬ በየመጽሐፍት ቤቱ መንከራተቴ እጅጉን አናደደኝ። ቢሆንም ከዚያች ቀን ጀምሮ ከዚች መጽሐፍ ጋር ለዘላለሙ የማንነጣጠል ጓደኛሞች ሆንን። በሄድኩበት ቦታ ሁሉ ይዣት እሄድ ነበር። አገኘሁት አጋጣሚ ሁሉ እየገለጥኩ ዝም ብዬ በፍቅር አነባት ነበር። በፕራግ ኢትዮጵያውያንና የኢትዮጵያ ወዳጆች ማህበር በወር አንድ ጊዜ ወሩ በገባ በመጀመሪያው አርብ እየተገናኘን እንጨዋወት ነበር። በዚች አርብ አሁን ሁሌም ከጄ የማትለየዋን መጽሐፌን እንደያዝኩ ወደዚያች ቢራ ቤት እሄድ ነበርና በኋላ ወደ ትርጉም ዓለም ደፈር እንድገባ ብዙ ያበረታታኝ ጓደኛዬ ፓቨል ይቺን ያስኳት መጽሐፍ በጣም አጥራ የተጻፈች እንደሆነችና ሙሉ በሙሉ አዶልፍ ፓርለሳክ የጻፈውን እንደማታጠቃልል ነገረኝ። ቃሉን ጠብቆም በሚቀጥለው ወር ስንገናኝ የ1948ቱን እትም ከአሮጌ ተራ ገዝቶ አምጥቶ ሰጠኝ። እናም ከዚያች የአርብ የቢራ ቤታችን እንደተመለስኩ ሌሊቱን ሙሉ በታላቅ ጉጉት እትሙን አነበብኩት። ምንም እንኳ ያመጣልኝ መጽሐፍ በጣም ያረጀና ጥቂት ገጾች የሚጎሉት ቢሆንም ፓቬል እውነት ነበረው። የ1989ኙ እትም ለኮሙኒስቶች በሚመች መልኩ የተዘጋጀ አጭር ታሪክ ነበር። ለመጨረሻ ሙሉ በሙሉ ልተረጉመው ቆርጬ ስነሳ ፕሮፌሰር ፍራንቲሼክ አንድ በደህና ሁኔታ ላይ ያለ የ1948 መጽሐፍ ከግለሰብ ላይ በውድ ዋጋ ገዝቶ ሰጠኝ። ይህ እትም እጄ ከመግባቱ በፊት የ1989ኙን እትም ወደ አማርኛ እየተረጎምኩ ዋርካ የባህልና የስነ ጽሑፍ ድረገጽ ላይ አወጣው ነበር። በዋርካ ያሉ በአካል የማንተዋወቅ የሀገሬ ልጆች መጽሐፉ ለኢትዮጵያ ሕዝብ ታትሞ መድረስ እንዳለበት ደጋግመው እያስታወሱኝና እያበረታቱኝ ይችኑ የ1989 ዓመተ ምህረት ቁንጽል ታሪክ እስከጨረስኩበት ጊዜ ድረስ የኢትዮጵያ የገበሬ ወታደር በወጣው ተራራ እየወጡ በገባው ጉድጓድ እየገቡ በተሻገረው ወንዝ እየተሻገሩ አብረውኝ ዘምተዋልና በዚያ አጋጣሚ ለዋርካ ልጆች ከፍ ያለ ምስጋናዬን አቀርባለሁ። በመጨረሻ ይሄን የፊደል ግድፈት የበዛበትን የትርጉም ስራዬን ላኩቴ ላቶ አያሌው ሽበሺ ላኩለትና በሱ ከፍተኛ ድጋፍ እነሆ ለህትመት በቃ። ትልቁም ምስጋናዬ ለሱ ይሁንልኝ። ምዕራፍ 1 አበሻበር። ማንን ነው የምትፈልገው መስየ? የባቡር ጣቢያውን ኃላፊ ስለው በፀሐይ ብዛት ከሰማያዊነት ወደ ዳልቻነት የተለወጠችውን የኢትዮጵያና የፈረንሳይ ባቡር ጣቢያ ሰራተኞች የደንብ ልብስ የለበሰ አንድ በጣም ረጅምና ጠደል ጥቁር ባዶ እግሩን የሚሄድ የጣቢያው ዘበኛ ትከሻውን እያወዛወዘ እዚህ የለም መስዬ፣ ወደዚህ ብቅ የሚለው ባቡሩ ለመሄድ ሲዘጋጅ ብቻ ነው አለኝ። በስንት ሰዓት ነው ባቡሩ የሚሄደው? አላውቅም መስዬ፣ ግን ዛሬ አንድም ባቡር አይሄድም። ምናልባት ነገ ወይም ከነገ ወዲያ ይሄድ ይሆናል። ራሱ ዋናው የባቡር ጣቢያው ኃላፊ ባቡሩ ወደ አዲስ አበባ የሚሄድበትን ሰዓት ቀርቶ ቀኑን እንኳን ማወቁን እግዚአብሔር ይወቀው። ታዲያ ይሄ ምስኪን ዘበኛ እንዴት አርጎ ነው የሚያቀው? ምናልባት ነገ በጅቡቲ ወደብ የመንገደኞች መርከብ ከመጣ ድርጅቱ ልዩ ባቡር ወደ አዲስ አበባ ያዘጋጃል፣ አለበለዚያ ከነገ ወዲያ ቋሚው ባቡር ከጅቡቲ ወደ አዲስ አበባ ይሄዳል። ችግሩ ታዲያ አዲስ አበባ እስኪደርስ 3 ቀን ይፈጅበታል። ጅቡቲ የበረሃ ቅኝ ግዛት፣ ይቺ ሐሩር የበዛባት ምድረ በዳ መሳይ አነስተኛ የወደብ ከተማ፣ 2-3 ሰፋፊ ግን አጫጭር የአስፋልት መንገዶች ሲኖሯት፣ በእነዚሁ የአስፋልት መንገዶች ግራና ቀኝ የዚችው የበረሃ ቀኝ ግዛት ገዢዎች የመኖሪያ ቪላ ቤቶች ፈንጠር ፈንጠር እያሉ ጉች ጉች ብለዋል። እነዚህ ቪላ ቤቶች በተጨማሪ ይቺ የበረሃ የወደብ ከተማ በአረቦቹ ነጫጭ የቦረንቅ ቤቶችና ውሽክሽቅ ያሉ የሶማሌ የሳር ጎጆዎች የሞሉባት ናት። ይሄ ገዳይ ሐሩር ፈረንሳውያኑን ቀኝ ገዢዎች ደማቸውን ከስጋቸው መጥቶ በቆዳ ብቻ የተፈጸሙ አጥሞች አስመስሏቸዋል። እነዚህ ቀኝ ገዢ ፈረንጆች በዚች በረሃ የሚኖሩት ወይ በቅጣት ነው፣ አሊያም የፈረንሳይ አገር ኑሮ የመረራቸውና ጥቂት ፍራንኮች ብናጠራቅም በሚል ባዶ ተስፋ የፈረንሳይን መንግስት ለማገልገል በወዶ ገባ ገብተው በሐሩር የሚነዱ ምስኪኖች ናቸው። በዚህ በረሃ ከፈረንሳይ ቀኝ ገዢዎች በተጨማሪ የግሪክና የአርመን ዜጎች በንግድ ሥራ ላይ ተሰማርተው እየነገዱ ሲኖሩ ይታያሉ። እነዚህ ነጋዴዎች አብዛኛዎቹ ከመጠን በላይ ሲበዛ ሀብታሞች ሆነዋል። እነዚህ ሀብታም የግሪክና የአርመን ነጋዴዎች ባላቸው ሀብት በፈረንሳይ አገር ባሉ ድሎት የበዛባቸው የወደብ ከተሞች ተንደላቀው መኖር ሲቻላቸው በሆነ ምታታዊ ምክንያት እንዲሁ በዚች በረሃ እየነደዱ ይኖራሉ፣ ለምደውታል። የሰው ልጅ በእንዲህ አይነት በረሃ ለረጅም ዓመታት ሲኖር ይደንዛል እና ሌላ ምንም ነገር አይታየውም። እንደ ገሃነመ እሳት የሚፋጀው የጅቡቲ ፀሐይ የህይወትን ጥላ መጥቶ አእምሮንም አደንዝዞ ማሰብን አስቆሞ ተስፋ አስቆርጦ እንዲሁ መና ያስቀራል። በቀን በዚያ ጠራራ ፀሐይ ፈጽሞ መስራት አይቻልም። እኛ አዲስ መጤ ፈረንጆች የአገሬውን ሰው ስንፍና ከሁሉ ቀድመን እናወግዛለን። ግን ለጥቂት ዓመታት በዚህ በረሃ የኖረ ፈረንጅ ችግሩ በደንብ ይገባውና እሱም ከነሱ በላይ ሰነፍ ሆኖ ይቀራል። የቅኝ ግዛት ቢሮዎች ከጠዋት እስከ 4 ሰዓት ድረስ ክፍት ናቸው፣ ማለት እንዲያው ለነገሩ የሚሰራ ነገር ካለ ማለት ነው። ከሰዓት በኋላ ደግሞ ከአስር ሰዓት ጀምሮ እስከ ምሽቱ ድረስ ቢሮዎች ክፍት ናቸው። እንዲህ አይነቱ የሥራ ሰዓት በጠቅላላው በምስራቅ አፍሪካ የቅኝ ግዛቶች በሙሉ ተግባራዊ ነው። እዚህ መስራት ማለት ቢሮ ውስጥ ተቀምጦ የቀዘቀዘ ውስኪ በበረዶ መጠጣት ማለት ነው። በእውነቱ የሆነ ነገር ተቀምጦ መስራት ፈጽሞ አይቻልም። እንዲያው አንዱ የዚህ አይነት የቅኝ ገዢዎች የቢሮ ሰራተኛ የሆነ ነገር ልስራ ብሎ ቢነሳና እርሳስ ቢያነሳ ከመላ ሰውነቱ እንደ ጎርፍ የሚወርደው ላብ በእጁ በኩል ወርዶ ወረቀቱን በሰከንዶች ልዩነት ከጠረጴዛው ጋር ያጣብቀዋል። ምንም እንኳን ለኤሌክትሪክ የሚሰራው አዙሪት አውሎ ንፋስ ቀረሽ ንፋስ ቢያስነሳምና የቢሮዋ መስኮቶች ሆነ በር ወለል ብለው የተከፈቱ ቢሆኑም በእውነቱ ለሰዓታት ተቀምጦ መስራት የማይታሰብ ጉዳይ ነው። ኤሌክትሪክ ባልገባባቸው ቢሮዎች ውስጥ በዚያ የኤሌክትሪክ አዙሪት ፈንታ ሁለት ሶማሊዎች ከቢሮው ሰራተኛ ጀርባ ቆመው የቀኝ ግዛቱ ሰራተኛ እንዳልበው ሲያራግቡ ይውላሉ። ዛሬ በጅቡቲ ያገዳይ ሐሩር ከተማዋን አስጨንቆ ይዟታል። ምንም እንኳን ከሰዓት በኋላ ቢሆንም የጅቡቲ መንገዶች በሙሉ ባዶ ናቸው። ሰው ቀርቶ ዛሬ ውሻ እንኳን አይታይም። ማንም ሰው ወደ ውጭ መውጣት አልደፈረም። የኔም ሹፌር በባቡር ጣቢያው አጠገብ የሆነች ጥላ ነገር ስላገኘ በዚያች ጥላ ስር መኪናውን አቁሞ ውስጧ ተኝቷል። እኔ የመኪናዋን የፊት በር ከፍቼ ስገባ ከንቅልፉ ነቅቶ ወዴት መሄድ ነው የምትፈልገው መስዬ አለኝ። ወደ ሆቴል መልሰኝ አልኩት። እነዚህ የጅቡቲ ሶማሊዎች አንቱታ ብሎ ነገር አያውቁም። ለምን? ሶማሊዎችና አረቦች ሲበዛ ብልጣብልጦች ናቸው። በየቀኑ የተወሰኑ የፈረንሳይኛ ቋንቋ ቃላትን ያጠኑና በጥቂት ጊዜ ውስጥ አቀላጥፈው ፈረንሳይኛ መናገር ይጀምራሉ። ችግሩ ታዲያ ያገኙት የሚያናግራቸው ፈረንጅ ሁሉ አንተ ብሎ ስለሚጠራቸው እነሱም ባጠኑት ፈረንሳይኛ መልሰው ትልቁን ጌታ ሳይቀር አንተ እያሉ ይዘረጥጣሉ። ለማኙ ሳይቀር እባክህ ቸገረኝ ብሎ አስተዛዝኖ ከመለመንና ከማስተዛዘን ይልቅ እንዲሁ ዝም ብሎ ፍራንክ ስጠኝ መሴ ይላል። እንደዚህም ሆኖ በአገሬው በተወላጁና በቅኝ ገዢዎቹ ፈረንጆች መካከል ሰላም የወረደ ይመስላል። ጅቡቲ የፈረንሳዮች የቅኝ ግዛት የወደብ ከተማ ነች እየተባለች ተጋኖ የሚወራላት አገር ዜሩ የረሳት ትመስላለች። ጅቡቲ ምንም የማይበቅልባት ምንም የሌለባት ምድረ በዳ ናት። በዚች የወደብ ከተማ ምንም ነገር አይበቅልም። ሕይወት ያለው ነገር ሁሉ ሳይውል ሳያድር ይበላሻል፣ ይጠፋል። ታዲያ እንዴት በዚች እግዚአብሔር በረሳት ምድር ላይ የሰው ልጅ መኖር ያስቻለዋል? እንኳን ሰው የግሪኮቹ የአርመኖቹና የአረቦቹ ቤቶች ሳይቀሩ በሚነፍሰው ጨዋማ ንፋስ ተሰነጣጥቀው የስጋ ደዌ በሽታ የወረራቸው ይመስላሉ። እነዚያ የአገሬው ተወላጆች እንደ ባህላቸው ቤት እንኳን እንዳይሰሩ በአካባቢው ዛፍ ለምልክት እንኳን አይታይም። ስለ ጅቡቲ በሰፊው ከሚወሩ ቀልዶች የመጀመሪያዎቹ የቅኝ ገዢዋ የፈረንሳይ ወታደሮች ጅቡቲ ሲገቡ ዛፍ አይደለም የሳር ዘር ቀርቶ ፋንድያ የሚመስል ነገር እንኳን ባለማግኘታቸው ሰው የማይኖርበት ምድረ በዳ መስሏቸው ሊመለሱ መንገድ ጀምረው ነበር ይባላል። ሌላው ትኩሱ ቀልድ ደግሞ አዲሱ የጅቡቲ ቅኝ ግዛት ገዢ በጅቡቲ ቤተ መንግስት ቅጥር ግቢ የተወሰኑ ዛፎች ለመትከል በተደጋጋሚ ቢጥርም አንዲት ዛፍ እንኳን ማጽደቅ ሳይቻለው ልፋቱ ከንቶ ሆኖ ይቀርበታል። በርግጥ ይሄ አዲሱ ገዢ ያን ሁሉ ዛፍ በተደጋጋሚ ከአረብ አገሮች ድረስ እያስመጣ ለማጽደቅ ቢሞክርም ዛፎቹ በተተከሉ በጥቂት ቀናት ውስጥ አውልገው እየደረቁበት ሲቸገር ከርሞ በመጨረሻ በጅቡቲ ዛፍ ተክሎ ለሚያጸድቅ ማንኛውም ሰው ከፍተኛ ሽልማት እንደሚሰጥ በይፋ ይደነግጋል። ገዢው ይህንን ቃል በአዋጅ ካስነገረ ከጥቂት ወራት በኋላ አንድ ግሪካዊ ነጋዴ መኖሪያ ቤቱን በዘንባባ ተክል አሳምሮ በጅቡቲ አሉ የሚባሉ ባለስልጣናትንና ታላላቅ ሰዎችን በሙሉ ለራስ ግብዣ ይጠራል። በዚህ ራስ ግብዣ ላይ አዲሱ አገረ ገዥም ተገኝቶ ነበር። ወደ ራሱ ግብዣ የገቡት ተጋባዦች ራሱ አዲሱ ገዢ ሳይቀር የግሪካዊውን ነጋዴ ግቢና የዘንባባ ተክሎቹን ገና ከመግባታቸው ሁሉም ሲያደንቁለት ብልጡ ግሪካዊ ነጋዴ ሁሉንም በፈገግታ ተቀበላቸው። አብዛኛው የዚያች ምሽት ተጋባሽ እንዴት እነዚህን የዘንባባ ተክሎች ማልማት እንደቻለ ሚስጥሩን እንዲነግራቸው ደጋግመው ቢወተውቱት የግሪኩ ነጋዴ እንዲሁ እየሳቀ ብቻ ሚስጥሩን ሳይነግራቸው ዝም አለ። ከነዚህ ተጋባዦች መካከል ለነዚህ የዘንባባ ዛፎች ታላቅ ትኩረት ሰጥቶ ምሽቱን በትካዜ ሲመራመር ያመሸው አዲሱ ገዢ በሚነፍሰው በከባዱ የምሽቱ ንፋስ እነዚህ የዘንባባው አረንጓዴና ሰፋፊ ቅጠሎች ያለመወዛወዛቸው ከባድ ጥርጣሬ ውስጥ ስለከተቱት የተቀመጠበት የክብር ቦታ ተነስቶ ሄዶ አንዱን የዘንባባ ዛፍ ገንድ ሲነካ የግሪኩ ነጋዴ ከባድ ምስጢር ለሱም ተገለጠለትና እየሳቀ ወደ ቦታው ተመለሰ እንጂ ብልቱን የግሪክ ነጋዴ በእንግዶቹ ፊት አላጋለጠውም። ምስጢሩ የዘንባባው ግንድ ብረት ሲሆን እነዚያ የማይወዛወዙ ግን በጣም የሚያማምሩ አረንጓዴዎቹ የዘንባባው ቅጠሎች ደግሞ አረንጓዴ ቀለም የተቀቡ ቆርቆሮዎች ነበሩ። ብቻ ግሪካዊው ነጋዴና አዲሱ ገዢ ስለተግባቡ እየተያዩ ተሳሳቁ። ይቺ ቀልድ ምናልባት እጅጉን ተጋና ተወርታ ሊሆን ይችላል። ቢሆንም የጅቡቲን የአየር ጸባይ በትክክል ትገልጻለች። የሶማሌው ተወላጅ ሹፌሬ መኪናዋን ድንገት ከሆቴሉ በራፍ ላይ ሲያቆማት ከዚህ የቀን ቅዠት ባነንኩ። አዎ ይህ ሆቴል ለሚቀጥሉት 2 ወይም 3 ቀናት መጠለያዬ፣ ማደሪያዬ፣ ቤቴ ነው። በሆቴሉ በረንዳ አንድ ወፈርና ፈርጠም ያለ ፈረንጅ ሰፊ ረጅምና ነጭ ስስሪ ታጥቆ እጅጉድ ነጭ ሸሚዙን እንደለበሰ ተቀምጦ በትልቅ መሐረብ መሳይ ጨርቅ 10 ጊዜ ላቡን ከግንባሩና ማጅራቱ ላይ ይጠርጋል። የማውቀው የቼኮስሎቫኪያ ተወላጅ ወዳጄ የአገር ልጅ መሆኑን ከሩቅ ለየሁት። እሱም አወቀኝ መሰለኝ ከሩቅ የት ነው ስትንቀዋለል ያልከው ሲል እየሳቀ ጠየቀኝ። ባቡር ጣቢያ ነበርኩ ስለው አሁን ከቅድሙ በላይ ጮክ ብሎ ሳቁን ለቀቀው። ሳቁን እንደምንም ተቆጣጥሮ ባቡሩ የሚሄድበትን ሰዓት ለማየት ነበር አለና አሁንም ያንን ሳቁን እየሳቀ አብሬው እንድቀመጥ በእጁ ምልክት እያሳየ ጋበዘኝ። ቀጥሎም ወደ አዲስ አበባ በሳምንት 2 ጊዜ ብቻ ባቡር እንደምሄድ ገና ሳልቀመጥ በፊት መርዶውን አረዳኝ። ትንሽ ስንጫወት ቆይተን ከተማዋን እየተዘዋወርን እንድንጎበኝ ያቀረበልኝን ግብዣ ተቀብዬ ይቺን እግዚአብሔር የረሳት የምትመስለውን ምድረ በዳ የወደብ ከተማ ለመጎብኘት ሆቴሉን ለቀን ወጣን። በእነዚያ የአረቦች የግሪኮችና የአርመኖች ነጫጭ የድንጋይ ቤቶች መካከል ባለች ሸለቆ በምትመስል ጠባብ መንገድ በጋባዤ ትንሽ የቤት መኪና ስንጓጓዝ ቆይተን ከከተማዋ ዳርቻ ደረስ። መንገዳችን ላይ ጋባዤ እችን ትንሽ አሮጌ መኪና በ900 ፍራንክ እንደገዛት ነገረኝ። ከከተማው ዳርቻ እንደደረስን የእጽዋት ዘር የማይታይበት መጨረሻ የሌለው የሚመስል የበረሃ ሜዳ ከፊታችን ተዘረጋ። በዚህ የበረሃ ሜዳ ላይ የጠጠሩ በሚሊዮን የሚቆጠሩ ቁርጥራጭ የጨው ስብርባሪዎች እንደ አልማስ ከሩቅ ያበራሉ፣ ያብረቀርቃሉ። እንዲህ የተፈጥሮን ምስጢራዊ ድራማ ስናደምቅ ቆይተን ጀንበር ወደ ቤቷ ስትገባ እኛም ወደ ከተማ ተመለስንና ከአንድ መናጢ የግሪክ ሆቴል ደጃፍ ላይ መኪና አቁመን ወደ ሆቴል ገባን። በጠረጴዛ ዙሪያ ወንበሮች ተደርድረውና ጥላ ተዘርግቶላቸው እንግዶቹን ለመቀበል የሆቴሉ በረንዳ ዝግጁ ቢሆንም ያ የግሪክ ሆቴል የሰው ዘር አይታይበትም፣ ጭር እንዳለ ነው። አንዲት ጥግ ላይ አንድ አንገቱን ደፍቶ የተቀመጠ ፈረንጅ ጋባዤ ከሩቅ አየና ወደዚሁ ፈረንጅ ሄድን። ከፈረንጁ አጠገብ እንደደረስን ከፈረንጁ ጋር ልባዊ ሰላምታ ከተለዋወጡ በኋላ እኔንም አስተዋወቀኝ። ይሄ ፈረንጅ ኦላፍ ሄንሪክ ይባላል። ዝርያው ስዊድናዊ ሲሆን ዜግነቱ ከቅርብ ጊዜ ወዲህ ፈረንሳዊ ነው። ኦላፍ ሄንሪክ በሁለመናው እውነተኞቹን የቅኝ ገዢ ፈረንጆችን ይመስላል። ምንም ነገር ሳይናገር ትንሽ በረዶ ጣል የተደረገበትን ሙሉ ውስኪ የያዘ ብርጭቆውን እንደጨበጠና አንገቱን እንደደፋ ጥቂት ሲተክዝ ቆይቶ ودان داچنم ساي ملكت يبرچقون گماش اهل باند تنفاش يگونچنا تملسو ياقرقرال منالبات ماسر قرتو حلم مايتم سايتو ايقرل بچا دنززوال اهون ياگمسون برچقو باند تنفاش چلتو فصوم لني بازنا وين بتقرقره بميمس استايت تكبلو فاين قويتو من سيطان بيزنا ودزي ترجمه ودا بيمتاهو سيل ترابيزاون ببطي دلكه يعني غاباجي فطن بلو ازي بزو ايقويم ودا ايتيوبيا زلقو لمهير ني متاو سيل يزين سويدناوي نديت لمارغاغات موكرا اولوفم اهون تنش فغغ بلو تاديا اندسوا تلنيم اندي ايتيوبيا اولوف هندريك ልክ ለብቻው እንደሚያወራ ሰው ደጋግሞ ኢትዮጵያ ያለ እኛን ጥሎን እሱ በሐሳብበት ዝታ በጣም በጣም ርቆ ሄደ። ተዚያም ኦሎፍ አሳላፊው ያመጣለትን ትንሽ በረዶ ጣል የተደረገበትን ሙሉ የውስኪ ብርጭቆ በደመነፍስ እጁን ብቻ ወደ ጠረጴዛው ልኮ ካነሳ በኋላ ግማሽ ያህሉን ተጎንጭቶ ወደ እኔ ቀና ብሎ እያየ ኢትዮጵያ የተቀደሰች አገር ናት አይዞ በኢትዮጵያ እንዲህ ባህሩር ነደህ ደንዝዘህ ሞትህን ብቻ እየጠበቅ ተስፋ ቆርጣ አትቀርም ኢትዮጵያ ጥሩ አገር ናት ከኢትዮጵያ ግሬን ነቅዬ የወጣሁበትንና ለፈረንሳይ ቀኝ ገዢዎች የማይረባ ፍራንክ ስል ውል የፈረምኩበትን ቀን እድሜ ልኬን እንደረገምኩ ኖራለሁ ለሰይጣን መንፈስን አሳልፎ እንደመሸጥ ነው የምቆጥረው እኔ በዚች አጭር ህይወቴ የሰራሁትን ስህተት እንዳትሰራ አደራ አለኝና ሪዋን ግማሽ ብርጭቆ አሁንም ባንድ ተንፋይ ቸልቶ መልሶ አንገቱን ደፋ ፈጠነስተናጋጅ ያቀረበለትን አዲስ ተቀርጾ የመጣው እስኪ አሁንም እንዳቀረቀረ በደመነፍስ እጁን ወደ ጠረጴዛ ልኮ ብርጭቆውን ከጨበጠ በኋላ እንደመሳቅ እያለ ቀናልና አየህ ወዳጄ በዚህ ምድረበዳ የሚበቅል ነገር ቢኖር ድንጋይና አሸዋ ብቻ ነው አለና ብቻውን እንደበደ ሰው ድምጹን ከፍ አርጎ መሳቅ ጀመረ። ምናልባትም እብደት እየጀማመረው ሳይሆን አይቀርም። እንዴ እኔና ጋባዤ ኮሎፍ ጋር ተቀምጠን ስንቆዝም ከፊት ለፊታችን በተዘረጋው አስፋልት ላይ አንድ ትንሽ የስፖርት መኪና በከፍተኛ ፍጥነት እየከነፈች መጣች። በፈለጉት ፍጥነት ይበሩ ትራፊክ ቀርቶ ዘዋሪ ውሻ እንኳን በሌለበት አስፋልት ላይ አደጋ አደርሳለሁ ብሎ ባይፈራም እቺዋ የስፖርት መኪና ግን መሃል አስፋልቱን ለቃ አንዴ ወደ ግራ አንዴ ደግሞ ወደ ቀኝ እየተወላገደች ከፍ ብሎ ከተሰራው የእግረኞች መንገድ ጋር ትላተም ጀመር። መጨረሻም በዚያ ፍጥነቷ ስትከንፈዳ ከቴሌግራሙ እንጨት ጋር ተላተመችና በጀርባ ተፈነገለች። ጆርጅ ነው አሉ ሁለቱም ባንድ ድምጽ። አዎ በትክክል ጆርጅ ነው። ወጣቱ ጆርጅ የአንድ የንግድ መርከብ ሰራተኛ ነው። ዛሬ ጧት በቢሮ በኩል ሰላምታ ተለዋውጠን ተዋውቀን አብረን ሻይ ጠጥተናል። ጧት አብረን ሻይ ስንጠጣ ከፊቱ ትልቅ ዓላማ ያለው ሰው መሆኑንና ተስፋዎቹ ሁሉ ጎልተው ይታዩ ነበር። በጣም የሚያማምሩ ቃላት በሰሜን ፈረንሳይ ስላለችው ውድ ፍቅረኛው ማለትም እጮኛው ውበትና ታማኝነት ብቻ ሳይሆን ከጅቡቲ ወደ ሰሜን ፈረንሳይ ሲመለስ እዚህ ባጠራቀመው ገንዘብ ምን መስራት እንዳቀደ ሁሉ በሰፊው ተርቆልኛል። እና አሁን ከገለበጣት መኪና ውስጥ በራሱ ደም ተነክሮ እንደተከረ ሰው እየተወለጋገደ ወጣ። የተወሰኑ ሰዎች ይህን በደም የተነከረ ወጣት ለመርዳት እየሮጡ ቢሄዱ ወጣቱ ጆርጅ ፍጹም ቁጥ ሆኖ በኃይለኛ ቃል ጮክ ብሎ ዞር በሉ እያለ በደም የተነከሩ እጆቹን ሲያወናጭፍ እነዚያ ነጫጭ የአረቦች ቤቶች በደሙ ፍንጣቂ የቀይ ቡሬ አስመሰላቸው። ታያላችሁ አሁንም አንዱ አበደ አለ ኦላፍ ጮክ ብሎ። ቀጠለናም ምስኪን ጆርጅ እሱም ተራው ደርሶ አበደ። አዎ የጆርጅ ሎተሪ ዛሬ ወጣ አለ ኦሎፍ። አሁን ግን ከልቡ እጅግ በጣም አዘነና ተከዝ ብሎ ቆየና በመከተል ሰሞኑን ሁኔታ ሁሉ አላምር ስላለኝ ሳጠናው ነበር። ያገር የፍቅረኛው ፍቅርና ናፍቆት ከሚችለው ከሚሸከመው በላይ ሆኖበት ነበር። በተደጋጋሚ ወደ ፈረንሳይ ሀገር ለአጭር ጊዜ ረፍት እንኳን ሊለቁት ቢጠይቅም ሳይፈቅዱለት ቀሩ። አሁን ግን ረፍቷን ያገኛል እስከመጨረሻው አለና አይኑን ከጆርጅ ላይ ሳይነቅ እጁን ብቻ ወደ ብርጭቆ ዘርግቶ የቀረችዋን አልኮል ባንድ ትንፋሽ ጨለጠና ለመቀጠል አየጌታው ተመሳሳይ ድሉላችንን የሚጠብቀናል። አንዳንዱ ገና ከመድረሱ ይዘዋል፣ ሌሎች ደግሞ ቀስ እያለ በደማቸው ገብቶ አንድ ቀን በድንገት ይነሳና ያሳብዳቸዋል። አየህ እብደት ሲነካካቸው እንዴት ዝም ብለው ባንድ ቦታ ተቀምጠው በባዶ አየር ላይ ለረጅም ሰዓታት ሲያፈጥጡ ይውላሉ፣ ማሰብ ያቆማሉ። አዎ ጌታው እብደት ሲጀምር እንዲህ ነው። መስኪን ጆርጅ በመጨረሻ የፈራው ነገር ደረሰበት። የጅቡቲ በረሃ ለነ ጆርጅና ለሱ መሰል ወጣቶች አይሆንም። ኦለፍ ሄንድሪክ ለተወሰነ ጊዜ በትካዜ ዝም ብሎ ቆይቶ ድንገት በሚያስበረግግ ቀዝቃዛ ፍራቅ መሳቅ ጀመረ። በዚህ ጅቡቲ በምትባል ምድር ላይ መሞት አልፈልግም። እዚህ የረባ የቀብር ቦታ እንኳ የላቸውም። እንደምንም የሚቆፈር የቀብር ጉድጓድ በጥቂት ደቂቃዎች ውስጥ በውሃ ይሞላል። ከጥቂት ቀናት በፊት አንድ የጥንት ጓደኛ ድንገት ሞተና ሬሳውን ለመቅበር ጉድጓድ ቆፍረን ሬሳውን ልናመጣ ለጥቂት ደቂቃ ሄደን ብንመለስ ያይ ቆፈርነው ጉድጓድ ውሃ ሞልቶ አገኘነው። ምን ይደረግ ውሃ በሞላው ጉድጓድ ውስጥ ቀበርነው። ታዲያ ይሄ ቀይ ባህር ውሃ ውስጡን ፈርስሮ ሬሳውን ይወስድና ለባህር አውሬዎች ያቀብላቸዋል እያለ ያን ቀዝቃዛና አስፈሪ ሳቁን መሳቅ ቀጠለ። በዚህ መሃል በርከት ያሉ ፈረንጆች ተረባርበው ወጣቱንና ትኩሱን እብድ ጆርጅን በግድ ይዘው ቁስሉን ካከሙለት በኋላ ለጥቂት ጊዜ ጋደም እንዲል ቢመክሩትም ምክራቸውን ሳይሰማ ተነስቶ ምንም ትርጉም የማይሰጡ ቃላትን እየተናገረ ሄደ። ቦይ ሲል ኦሎፍ የሱማሌውን አስተናጋጅ ጠራው። ባለ እግሩ ሱማሌ ነጭና ረዘም ያለ ቀሚስ መሳይ ነገር ለብሶ በአንገቱ ላይ ነጭ አንገት ልብስ አጣፍቷል። ይሄ የሱማሌ ልጅ ባዶዋን የቀረችውን የኦሎፍን ብርጭቆ አንስቶ በሄደበት ፍጥነት ተመልሶ ብርጭቆውን ሞልቶ ለኦሎፍ በጠረጴዛው ላይ አስቀመጠለት። የሶማሌ ልጅ ኦላፍና መሰሎቹ ምን እንደሚፈልጉ ጠንቅቆ ስለሚያውቅ ምን ልታዘዝ ብሎ እንኳ ቆም አላለም። አዲስ መጥ ፈረንጆች ስለ ጅቡቲ የወደብ ከተማ የሚያውቁት ምንም ነገር የለም። የሚያውቁት ነገር ቢኖር ከፍተኛ ደሞዝ እንደሚከፈላቸው ብቻ ነው። ይህ ከፍተኛ ደሞዝ እንደነ ጆርጅ አይነት ወጣትና ልምድ የሌላቸውን ወጣቶች እያጓጓ ከሞቀ ቤታቸው ጎትቶ እያወጣ በዚህ ምድር ላይ ገሃነም ይወረውራቸዋል። እነዚህ ልምድ የሌላቸው ወጣት ፈረንጆች ሰንበት በት ሲሉ የሚከፈላቸው ይህ ከፍተኛ ደሞዝ ምንም እንኳ የአልኮል መጠጦች ዋጋ በጣም ርካሽ ቢሆንም ፍጹም እንደማይበቃቸው ይረዳሉ። ለምን ቢሉ ጌታው መልሱ በጣም ቀላል ነው። አዎ እውነት ነው፣ በጣም ሲበዛ እንጠጣለን። አዎ ራሳችንን ለመርሳት እንጠጣለን፣ ብቸኝነታችንን ለመፍታት እንጠጣለን፣ ናፍቆታችንን ላለመናፈቅ እንጠጣለን፣ ሕይወታችንን በገዛ ፈቃዳችን ማበላሸታችንን ለመርሳት እንጠጣለን። እናም ጌታው ያቺ ያጓጓችኝ ከፍተኛ ደሞዝ ለዚህ ለርካሹ መጠጥ እንኳ አይበቃም። እንዲህ ኦላፍ ሲናዘዝ ሶማሊያው አሳላፊ ሌላ አዲስ ሙሉ ብርጭቆ አልኮል ስላመጣለት ብርጭቆውን አንስቶ ከተጎነጨ በኋላ አዎ ጌታው፣ የኛ የከንቶቹ ሕይወት ይሄን ይመስላል። ዛሬም እንጠጣለን፣ ነገም እንጠጣለን። አንድ ቀን ይሄ የበረሃ በሽታ አናታችን ላይ ወጥቶ ወባ ወልዶ ሲረታን፣ በሁለትና በሶስት ቀን ውስጥ ሲደፋን፣ በዚያ ውሃ በሞላው ጉድጓድ ውስጥ ይቀብሩናል። ምንም እንኳ ጀንበር ከጠለቀች የቆየች ቢሆንም ያ የታፈነ አድካሚ ሙቀት እንዳለ ነው። እውነቱን ለመናገር ከልብሳችን ላይ የራሳችንን ላብ መጭመቅ እንችላለን። ኦሎፍ አሁን ከእኛ ጋር ማውጋቱን አቁሞ አንገቱን እንደደፋ ከብርጭቆው ጋር መጫወት ጀምሯል። ተነስ እንሂድ ሲል ጋባዤ የአገሬ ልጅ ጎሰም አደረገኝ። ወዴን ነው የምንሄደው ስል ግራ ቢገባኝ ጠየቅኩት። የትም ብቻ ዝም ብለን በመኪና እንዞራለን። ሁሉም በጅቡቲ ያሉ ፈረንጆች ሁል ቀን የሚያደርጉት ጉዳይ ነው አለኝና ቀጥሎ ቀስያልን እየነዳን ይሄንን የምሽቱን ደካማ ነፋስ ለመጠቀምን ሞከራለን አለኝ። ከዚያ ኦሎፍን ከነመለኪያውና ድብርቱ እዚያው ጥለነው እኛ በዛች ምጥጥ መኪና ተሳፍረን ከመኪናው ሰልፍ ውስጥ ገብተን ማዝገም ጀመርን። ምንም እንኳን ነፋስ የሚባል ነገር ባይኖርም ያን ከባድና አድካሚ የታፈነ አየር እየተነጠቅን ስንሄድ በመጠኑም ቢሆን ቀስቀስ ያለ አየር ማግኘት ጀመርን። እውነትም አንድ ቦታ ተጎልቶ በላብ ከመዘፈቅ የተሻለ ነበር። እንዲህ በጅቡቲ ወደብ ከተማ ሸለቆዎች እየተሽለቆለቁን ስንጓዝ ቆይተን ከከተማ ወጣንና ካንድ ባላንድ ፎቅ ቡና ቤት ፊት ለፊት መኪናችንን አቁመን ወደ ቡና ቤት ገባን። ሁሉም ያደረሹ መስኮቶችና በሮች ወለል ብለው ተከፍተዋል። ቢከፈቱም ባደረሹ ውስጥ ያለው አየር ግን በሲጋራ ጭስና በአልኮል ትንፋሽ የተበከለ ነበር። በዚያ አዳራሽ ውስጥ ላሉ ሰዎች ግን ይህን ያህል የከበዳቸው አይመስልም። ከበሩ ፊት ለፊት ባለው ረጅም ጠረጴዛ ዙሪያ ባሉት ባግዳሚ ወንበሮች ላይ በርካታ መርከበኞች ተደርድረው ተቀምጠዋል። ዛሬ ማለዳ በጅቡቲ ወደብ ካረፈችው የፈረንሳይ የጦር መርከብ ውስጥ የወጡ መርከበኞች ናቸው። እነዚህ የፈረንሳይ የጦር መርከበኞች በመጠጥ ኃይል እየተገፋፉ ይጫወታሉ፣ ይዘፍናሉ፣ ይደንሳሉ። ብቻ እንዲሁ ላያቸው ሰው ደስተኞች ይመስላሉ። ግራማፎኑ የሚያሰማው ሙዚቃ ከነዚህ የጦር መርከበኞች ጩኸት ጋር ተቀላቅሎ ቤቷን ቅዳሜ ገበያ አስመስሏታል። መርከበኞቹ በግራማፎኑ የዳንስ ሙዚቃ እየታጀቡ ጥንድ ጥንድ እየሆኑ ይደንሳሉ። ጢማም ጨበሬ ወታደር ከጢማም ጨበሬ ወታደር ጋር ወንድ ለወንድ ተያይዘው ዳንሱን ያስነኩታል። በዚህ መልኩ በአገሬ ልጅ ጋባዥነትና መሪነት ጥንድ ጥንድ ሆነው ደስታቸውን ከሚቀጩ የፈረንሳይ የጦር መርከበኞች በሚዝናኑበት በዚህ የግሪካዊ ቡና ቤት ቁጭ አልኩ። አዎ በጅቡቲ የሚኖሩ ፈረንጆች እነዚህን መርከበኞች እንደሚጠሯቸው የመርከበኛ ባልና ሚስቶችን የደንስ ትርኢት ለማየት በቃው። በጅቡቲ የሚኖሩ የቅኝ ግዛት ሰራተኞች በአብዛኛው ወንደላጤዎች ናቸው። ወደ ጅቡቲ ከመምጣታቸው በፊት ባለትዳር ቢኖሩም በጅቡቲ በረሃ ደንዝዘው ትዳራቸው ፈርሶ ወንደላጤነትን አሜን ብለው የተቀበሉም ጥቂቶች አይደሉም። ለዚያም መሰረኝ የፈረንሳይ የቅኝ ግዛት ገዢዎች በጅቡቲ ከተማ ዳርቻ ይችን ባላንድ ፎቅ ቡና ቤት ያቆሙት። በዚች የፍቅር ቤት ሁለት ወጣት ፈረንሳውያን ሴተኛ ዳሪዎች ይኖራሉ። አሁን ከፎቁ በደረጃዎች ላይ አንዲት ቀጭን ፈረንጅ ልጅ ከሐር የተሰራ ነጭ የውስጥ ልብስ ብቻ ለብሳ ወደ አዳራሹ መውረድ ጀመረች። ልጅቷ የተኳኳለችው ፊቷ ወደዚህ የተረገመ ምድረ በዳ ከመምጣቷ በፊት ቆንጅዬ ልጅ እንደነበረች ይመሰክራል። አዎ የጅቡቲ በረሃ አጥንቷ ሲቀር ድረስ አመንምኗታል። ወደዚህ ስትመጣ ጤነኛና ጠንካራ ነበረች ሲል ከጎኔ የተቀመጠው የአገሬ ልጅ በጆሮዬ ሹክ አለኝ። ቀጠለናም አሁን ከምታያት ሁለትና ሶስት እጥፍ ጠንካራ ልጅ ነበረች። እዚህ ከመጣች ገና ወር እንኳን አልሞላትም። ይሄው እንደምታየው መንምና አጽም መስላለች። አንድ ሁለት ወር ጠንክራ ከቻለች ወደ አገሯ መመለስ ትችላለች። አለበለዚያ ያው እቺ ውሃ የሞላት ጉድጓድ የዘላለም ቤቷ ትሆናለች አለኝ። ልጅቷ ደረጃዎቹን እንኳን ሳታጋምስ አንዱ መርከበኛ ወታደር ጓደኞቹን እየገፈታተረ በሩጫ ደረጃዎቹን በፍጥነት ወጣና ከልጅቷ ጋር ተያይዘው ወደ ክፍሏ ሄዱ። ሌላው ጓደኛውም ተከትሎ ወደ አዳራሹ ብቅ እንኳን ያላለችውን ሁለተኛዋ ሴት ፈለጋ እሱም ሄደ። ሌሎች በአዳራሹ ውስጥ ያሉ መርከበኞች ጓደኞቻቸው ፍቅር ጨርሰው እስኪመለሱ ድረስ በታላቅ ትዕግስት ይጠብቃሉ። እያንዳንዱ መርከበኛ 15 ደቂቃ የተወሰነ የፍቅር ሰዓት አለው። 15ቷ ደቂቃ ዋጋዋ 30 የፈረንሳይ ፍራንክ ሲሆን 15ቷ ደቂቃ በተጨማሪ ለአንድም ይሁን ለሁለት ደቂቃ በፍቅር ጨዋታው ቢቀጥል ሌላ ተጨማሪ 30 የፈረንሳይ ፍራንክ ይከፍላል። በዚህ የፍቅር ቤት ልክ በፖስታ ቤት ቴሌግራም እንደሚልክ ሰው ደቂቃዎቹ በትክክል ይቆጠራሉ። በጣም ከመሸ በኋላ ወደ ሆቴል ተመለስኩ። ለመኝታ ቤቴ ከባድ ሙቀት ስለነበር ከፋቃሽ አልጋዬን ይዤ ወደ በረንዳዋ ወጣሁ። እውነት ለመናገር ምን ተፍረቴን ከመሸፈኛ የውስጥ ሱሪ በስተቀር ራቅ በጣም ተመሸ በኋላ ወደ ሆቴል ተመለስኩ። ከመኝታ ቤቴ ከባድ ሙቀት ስለነበር እንከሳካሽ አልጋዬን ይዤ ወደ በረንዳ ወጣሁ። ሆነን ለመናገር እንተፍረቴን ከመሸፈኛ የውስጥ ሱሪ በስተቀር እርቃኔ ነኝ። እንዲህም ሆኖ ፈጽሞ መተኛት አልቻልኩም። በጣም በጣም ሲበዛ ይወብቃል። በዚያች የሆቴሉ በረንዳ ላይ በተደጋጋሚ ካንዱ ጥግ ወደ ሌላው ጥግ እየቀያየርኩ ለመተኛት ሞከርኩ። በራሴ ላይ ከመታጠብ በስተቀር ምንም ፋይዳ ሳላገኝ አይኔ ሳይከደን እንቅልፍ ርቆኝ እንዳይነጋ የለም ነጋ።
ከቶ ወዴት ናችሁ? መጀመሪያ አንኳኩተው እውነትን ገደሏት። ከዚያም በውድቅቱ ፍትህን ቀጠሏት። ሐቅ ምርኩዙን ነጥቀው ውሸት ቢያስታጥቁት ታሪክን ዘልዝለው አፈር ደቼ ያበሉት። ለካስ በነሱ ቤት አንዳች አልተረፈም ለወሬ ነጋሪ በርኩስ ተግባራቸው ከሳሽም መስካሪ ፍርድ ቤት ቢገተር ካጥቢያ ከፍተኛ ከቶ ምን ይረባል ህግን አስከባሪ ባገር የለም ዳኛ በትላንቱ ድረት ኡዚ ባጠነቸው አውሎስን የሚያስነቅ መስቀል አገንድረው ሰው በበለተ እጅ መቋሚያ ገትረው ከጧት እስከ ረፋድ ስማአኒ ይላሉ ደግሞም በደረቅ ሌት ብራና ወጥረው አምናን የሚደልዝ መጻፍ ይጽፋሉ አረር የቀደደው ቦምቤ ቦተረፈው ዘይት የጠበሰው ግርፍ የተለተለው ኖራም የለሰነው ለአገር ሟች ሰለባ አፈር ከቀየጠው ድፍን 50 አመቱ ወይም 40 አመቱ ቀረበ እንኳን ቢባል 10 ወይ 5 በርግጥ ምን ይመጣል ከወያኔ ወዲህ ሞት አዲስ ሬሳ እንደሆነ የፊቱን ያስረሳል አንባቢውም እንደሁ አፈር ባይገባ እንጂ ሳለ በቁም ሞቷል እና ያ መላኩ እነ ሻምበል ፍቅሬ እና አይተ ፍስሐ ጭራቁ ኮሎኔል እና አስፋው ለገሰ እነትዬ ህይወት ባንጃ ደም ያስጠጡ በመጻፍ ሲያሜ ወንጀል እየሸጡ ይጦረቱ ይዘዋል በሽያጭ ጭብጫቦ ለሙት ህልውና ተስካሪ ያወጡ በዚያ ያያዛቸው የሚቀር አይመስልም ገነት መግባታቸው አገርና ግዜን እናንተ ያልሞታችሁ ጥንት የነበራችሁ ከቶ ወዴት ናችሁ
ਆਹ